ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኢትዮጵያ ውስጥ ማህበራዊ አገልግሎቶች እንዲስፋፉ፣ ዜጎች የምግብ ዋስትናቸው እንዲያረጋግጡ ያስቻሉ ፕሮግራሞች ናቸውና አፈጻጸማቸው፣ የክትትል ስርዓታቸው በጣም አስተማማኝ የሆኑ እና እስካሁንም በጥሩ ሁኔታ እየሄዱ ያሉ ፕሮግራሞች ናቸው።
የገንዘብና የኢኮኖሚ ልማት ትብብር ሚኒስትር ዶክተር አብርሃም ተከስተ ከዓለም ባንክ ጋር ዛሬ ስለተፈራረሙት እርዳታ ከገለጹበት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል።
የፊታችን እሁድ የሚከበረው የኦሮሞ ማህበረሰብ የባህልና የምስጋና በዓል እሬቻ አከባበርና ባለፈው ዓመት የደረሰውን የመሰለ አሰቃቂ ሁኔታ እንዳይደገም ተገቢ ሁሉ ተደርጓል መባሉ፣ በአንጻሩም በአንዳንድ የአካባቢ ነዋሪዎች እየተሰሙ ያሉ የስጋት ድምፆች በመጽሔቱ ክፍለ ጊዜ የምንመለከታቸው ውስጥ ናቸው።
ቀደም ሲል ካሰማነው ሌላ በኢትዮጵያ አዲስ የዩናይትድ ስቴትስ አምባሳደር መሾማቸው፣ አልሻባብ ሶማሊያ ውስጥ ጥፋትና ወይም ግድያ መፈጸሙ በዜናችን ውስጥ ተካተዋል።
እሰጥ አገባ በወቅታዊ የኢትዮጵያ ጉዳዮች ላይ ያተኮረ ክርክርና እንዲሁም ሌላው ሳምንታዊ ቅንብር አፍሪካ በጋዜጦች በሁለተኛው አጋማሽ ይቀርባሉ። ጤና አስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ መስከረም 19 2010 ዓ.ም ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የሚያቀነባብርልን ንጉሶ ታምሬ፣ የስርጭት መሐንዲሱም አብሮን ያመሻል። በቅድሚያ የሰዓቱን ዋና ዋና ዜና እናሰማለን። የኢትዮጵያ መንግስት የ1.3 ቢሊዮን የአሜሪካ ዶላርስ የብድርና የድጋፍ ስምምነት ከዓለም ባንክ ጋር ተፈራረመ። ቀደም ሲል በዜናው እንደገለጥ ነው ገንዘቡ የሚውለውም ለሁለት የተለያዩ መርሃ ግብሮች ማስፈጸሚያ እንደሆነ ታውቋል። የገጠሩን ልማታዊ ሴፍትኔት መርሃ ግብር በአስር ዓመት ውስጥ የማኅበራዊ ደህንነት ዋስትና ስርዓት ለማድረግ እቅድ እንዳለም የገንዘብና የኢኮኖሚ ልማት ትብብር ሚኒስትሩ አስታውቀዋል። ዘገባው በዕለቱ አብይ ርዕስ ይቀርባል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ሆነው አዲስ የተሾሙት ማይክል ሬይነር አዲስ አበባ ገቡ። በአዲስ አበባው የዩናይትድ ስቴትስ ኤምባሲ መግለጫ ወጥቷል። ቆንጅታየ ዝርዝሩን ይዛለች።
Hello, I'm Ambassador Michael Rayner. Having spent most of my career in Africa, I have a deep appreciation for Ethiopia's history.
ጤና ይስጥልኝ። አምባሳደር ማይክል ሬይነር እባላለሁ። አብዛኛውን የሥራ ዘመኔን አፍሪካ ውስጥ እንደማሳለፌ ለኢትዮጵያ የነጻነት ታሪክና በአህጉሪቱ ላላት ሚና አድናቆት አለኝ። መጪ ታሪኳን ለማየትም እጓጓለሁ።
አምባሳደር ማይክል ሬይነር ባወጡት በዚህ የቪዲዮ መልእክታቸው ከኢትዮጵያ ሕዝብ ጋር ተዋውቀዋል። የመጪውን የኢትዮጵያ የሥራ ዘመናቸውን ትኩረትም ዘርዝረዋል።
My focus will be on building prosperity, improving education and health, strengthening governance and democratic institutions.
ትኩረት የሚሆነው ብልጽግናን መገንባት፣ ትምህርትና ጤናን ማሻሻል፣ መልካም አስተዳደርና ዲሞክራሲያዊ ተቋማትን ማጠናከርና በክፍለ አህጉሩ ሰላም እንዲሰፍን ማበረታታት ነው። የሁለቱ ሀገሮቻችንንና ህዝቦቻችንን ዘላቂ ወዳጅነት ግንኙነት ይበልጡን እንዲጠብቅ የተቻለኝን ሁሉ አደርጋለሁ።
በጋራ ሆነን የኢትዮጵያና የአሜሪካ ንቁ አጋርነትን ማጠናከርና ኢትዮጵያ እምቃቅሟን በሚገባ እንድትጠቀም መርዳት እንችላለን ብለዋል አምባሳደሩ። እንደ አውሮፓውያን አቆጣጠር በ1988 ዓ ም በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስራቸውን የጀመሩት አምባሳደር ሬይነር ካለፈው 2016 መስከረም ወር ጀምሮ በሚኒስቴሩ የሰው ሀብት ቢሮ የባለሙያ እድገትና ምደባ ክፍል ኃላፊ ሆነው አገልግለዋል። ከ2012 እስከ 2015 በቤኒን አምባሳደር የነበሩት ሬይነር ከዚያ ቀደም ብሎ በሚኒስቴሩ የአፍሪካ ጉዳዮች ክፍል ዋና ዲሬክተር ሆነው አገልግለዋል። አብዛኛውን የሥራ ዘመናቸውን ባሳለፉባት በአፍሪካ አህጉር ጅቡቲ፣ ዚምባብዌ፣ ኮንጎ ብራዛቪል፣ ጊኒና ናሚቢያ ውስጥም ሰርተዋል። የመጀመሪያ ዲግሪያቸውን በዓለም አቀፍ ጉዳዮች ከላፋየት ኮሌጅ በዚሁ ዘርፍ የድህረ ምረቃ ዲግሪያቸውን ከኒውዮርኩ ኮሎምቢያ ዩኒቨርሲቲ ያገኙት አዲሱ አምባሳደር ማይክል ሬይነር ባለትዳርና የሁለት ልጆች አባት ናቸው።
የአልሻባብ አማጽያን ዛሬ አርብ ቦምብ የጫነ አጥፍቶ ጠፊ መኪና ሶማሊያ ከተማ በመንዳት በአንድ ወታደራዊ የጦር ካምፕ ላይ ወረራ አካሂደዋል። የታችኛው ሸበሌ ክፍለ ገዢ ኢብራሂም አደን ናጃህ ለቪኦኤ ሶማልኛ አገልግሎት በሰጡት ቃል አማጽያኑ ጥቃቱን ያካሄዱት ከሞቃዲሾ ደቡብ ምዕራብ 47 ኪሎ ሜትር ርቀት ላይ ባለችው ባሪሬ ከተማ ላይ ነው። የመንግስቱ ኃይሎች አማጽያኑ ከሌሊቱ 10 ሰዓት በአገሬው አቆጣጠር ገደማ የጀመሩትን ጥቃት መመለስ ቢችሉም አማጽያኑ ግን ሌላ ጥቃት አካሄደው ከባድ ውጊያ እንደነበረም እኒሁ የሸበሌው ገዢ አስታውቀዋል። አልሻባብ ጥቃቱን እንዳካሄደና 11 ተሽከርካሪዎችንም እንደማረከ አምኗል። ሮይተርስ እንደዘገበው ደግሞ 15 ወታደሮች ተገድለዋል።
በብዙ ሺህ ለሚቆጠሩ የብሩንዲ ስደተኞች የተመደበው የሰብአዊ እርዳታ ገንዘብ እየተሟጠጠ መሆኑን የተባበሩት መንግስታት የስደተኞች መርጃ ድርጅት አስታወቀ። ዋና ማዕከሉ ጄኔቫ የሆነው ድርጅት እንደገለጠው በአሁኑ ወቅት እጁ ላይ ያለው ገንዘብ በጣም አስፈላጊ የሆኑ ቁሳቁሶች መግዣ ብቻ የሚውል ነው። ሊሳ ሽላይን የላከችውን ዘገባ ዝርዝር ትዝታ በላቸው ይዛ ቀርባለች።
420,000 የሚሆኑ በአጎራባች ሀገሮች ኮንጎ ዲሞክራሲያዊት ሪፐብሊክ፣ ሩዋንዳ፣ ኡጋንዳ እና ታንዛኒያ የተጠለሉ የብሩንዲ ስደተኞች ከፍተኛ የሰብአዊ እርዳታ እጥረት ተጋርጦባቸዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCRም ለስደተኞቹ የማውለው ገንዘብ አጥሮኛል ይላል። የእርዳታ ድርጅቱ ያስፈልገኛል በማለት ከተማጠነው 429 ሚሊዮን ዶላር 19 በመቶ ብቻ እጁ እንደገባ ተናግሯል። የዩኤንኤችሲአር ቃል አቀባይ አንድሬ ማይሲቺ ለአሜሪካ ድምጽ ራዲዮ ሲናገሩ ድርጅቱ ለስደተኞቹ ወጪ በእጁ ያለው ገንዘብ በጣም አነስተኛ በመሆኑ ነፍስ አድን አገልግሎቶች ብቻ ላይ ሊያውለው ወስኗል ብለዋል።
But there is a cost, there is a human cost attached to it. There is simply not enough aid to go around. The services are not...
ሆኖም ዋጋ ያስከፍላል ማለትም ሰብአዊ ሕይወት የሚነካ ነው እና ሁሉንም ስደተኞች ለመርዳት በቂ ገንዘብ አላገኘንም። የሚገባቸውን አገልግሎት እያገኙ አይደለም። በአሁኑ ወቅት መጠለያቸውም እየወዳደቀ ነው። ድንኳኖቻቸው መለወጥ አለባቸው። 88,000 ስደተኞች አሁንም በፕላስቲክ መጠለያ ተጠልለው ነው የሚኖሩት። ለከባድ ዝናብና ሌሎች የጤና ጠንቆች የተጋለጡ መሆናቸው ግልጽ ነው።
ብዙ ስደተኞች እንደ ወባና አጣዳፊ ተቅማጥና ትውከት ባሉ ተላላፊ በሽታዎች የተጋለጡ መሆናቸውን ገልጸው አንድሬ ማይዘች የጤና ጥበቃ በፍጥነት እንዲስፋፋ ለእርዳታ ተማጥነዋል። በገንዘብ እጥረት የጾታ ጥቃትና የአስገድዶ መደፈር ወንጀል ከደረሰባቸው 56 በመቶ የሚሆኑ ብቻ የአካልና የስነ ልቦና ሕክምና እያገኙ መሆኑንም አስምረውበታል።
በኮንጎ ጦር ኃይሎችና በታጣቂ ቡድኖች መካከል ግጭት በመካሄዱ የተባበሩት መንግስታት ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ሰላም ጠባቂዎችን አሰማርቷል። ኮንጎ የሚገኘው የተባበሩት መንግስታት የሰላም ጥበቃ ተልእኮ ሞኖስኮ በሰጠው መግለጫ ወታደሮቹ የተሰማሩት ዩቪራ በተባለ አካባቢ ሲሆን ዓላማውም የሲቪሎችን ደህንነት ለመጠበቅና ሊደርስ የሚችል ማንኛውንም ጥቃት ለመከላከል ነው ተብሏል። ጥበቃው በትክክል የሚካሄደው ብሩንዲ ድንበር አቅራቢያ በሚገኘው በሰሜናዊ የታንጋኒካ ሐይቅ ጫፍ ላይ ነው። የኡቪራ ወረዳ ኃላፊ ስቴፋኒ ማይለንጂ ሙተንዲኒያ በሰጡት ቃል ወታደሮች ሚሊሻዎቹን ከከተማዋ በሙሉ ማስወጣታቸውን ገልጠው ተይዘው የነበሩ መንደሮችም አሁን ነጻ ናቸው ብለዋል። አንድ የአካባቢው ነዋሪ ለአሜሪካ ድምፅ ራዲዮ ሲናገሩ የተባበሩት መንግስታት ድርጅት ሄሊኮፕተሮች ቅኝት ማካሄዳቸውንና በአሁኑ ሰዓት መረጋጋት እንደሰፈነም ገልጠዋል።
የዋይት ሀውስ ባለስልጣናት እንዳስታወቁት 7,000 ወታደሮች ያሉበት 10,000 የፌዴራሉ ኃይል ከባድ ዝናም ቀላቅሏ የምትነግደው ሄሪኬን ማሪያ የተሰኘችው አውሎ ንፋስ ፖርቶሪኮ ውስጥ ባደረሰችው ውድመት እየረዱ መሆናቸውን አመለከቱ። ቨርጂኒያ ውስጥ ያለችው ባለ 1,000 ሆስፒታል አልጋዎች ዩናይትድ ስቴትስ ባህር ኃይል መርከብ ኮንፈርት በመባል የምትታወቀው በዛሬው ቀን ወደ ፖርቶሪኮ ተንቀሳቅሳለች። የብሔራዊ አገር ውስጥ ደህንነት ጽህፈት ቤት አማካሪ ቶም በሰርት እንደገለጹት ፖርቶሪኮ ከአጠቃላይ 69 ተቋማት ውስጥ 44 የኦፕሬሽን ሆስፒታሎች ነው ያሏት።
አድማጮች፣ ለሰዓቱ ያለን ዜና የመጨረሻው ይቀጥላል። የሚያንማር የቀድሞዋ በርማ ባለስልጣናት ከግማሽ ሚሊዮን በላይ የሚሆኑ የሮሂንጂያ ሙስሊሞች ወደ ባንግላዴሽ እንዲሰደዱ ያደረገውን ወታደራዊ ኦፕሬሽን በአስቸኳይ እንዲያቆሙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አስጠንቅቀዋል። በተባበሩት መንግስታት የባንግላዴሽ አምባሳደር ማሱድ ቢን ሞመን እንደተናገሩት ከሚያንማር የሚጎርፈው ፍልሰተኛ እየጨመረ እንጂ እየቀነሰ አይደለም ብለዋል። ባንግላዴሽ ባሁን ወቅት ከሚያንማር የተባረሩ 900 ሺህ በላይ የሮሂንጂያ ሙስሊሞችን ታስተናግዳለች። ሁኔታው ያለምንም ማጋነን ከቁጥጥር ውጪ ነው። በትነንሽ በአሁኑ ሰዓት ቢያንስ ተጨማሪ 20 ሺህ የሚሆኑ ተሰደዋል ብለዋል። በሮሂንጂያ ሙስሊሞች ላይ ጥቃት የተጀመረው ባለፈው ሳምንት መሆኑ አይዘነጋም።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት በ19ና በ22 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ እናልፋለን። ያም የዕለቱ አብይ ርዕስ
የኢትዮጵያ መንግስት የ1.3 ቢሊዮን የአሜሪካ ዶላር የብድርና የድጋፍ ስምምነት ከዓለም ባንክ ጋር ተፈራረመ። ገንዘቡ የሚውለውም ለሁለት የተለያዩ መርሃ ግብሮች ማስፈጸሚያ እንደሚሆን ገልጧል። የገጠሩን ልማታዊ ሴፍቲኔት የተባለ መርሃ ግብር በአስር ዓመት ውስጥ የማኅበራዊ ደህንነት ዋስትናን ስርዓት ለማድረግ እቅድ እንዳለም የገንዘብና የምጣኔ ሀብት ልማት ትብብር ሚኒስትሩ አስታውቀዋል። መለስካቸው አምሃ ዝርዝሩን ይዟል።
ዛሬ ረፋዱ ላይ በኢትዮጵያ የገንዘብና የኢኮኖሚ ትብብር ሚኒስቴር ጽህፈት ቤት በተጠራው ጋዜጣዊ ጉባኤ የኢትዮጵያ መንግስትና የዓለም ባንክ 1.3 ቢሊዮን የአሜሪካ ዶላር ወይም 30.37 ቢሊዮን የኢትዮጵያ ብር የድጋፍና የብድር ስምምነት ተፈራረሙ። የተገኘው የብድርና የድጋፍ ገንዘብ የሚውለው ለሁለት የልማት መርሃ ግብሮች እንደሆነም ታውቋል። የመጀመሪያውና በረዥም ዘመን በሚከፈል የብድር ስምምነት የተገኘው 700 ሚሊዮን ዶላር የሚውለው ማኅበራዊ አገልግሎቶችን በተሻለ ፍትሐዊነትና ጥራት ለማስፋፋት መሆኑን የዓለም ባንክና ሚኒስቴሩ ያሰራጯቸው የጽሑፍ መረጃዎች ይጠቁማሉ። በድጋፍ መልክ የተሰጠው 600 ሚሊዮን የአሜሪካ ዶላር ደግሞ ለገጠር ልማታዊ ሴፍቲኔት መርሃ ግብር የሚውል እንደሆነም ታውቋል። የገንዘብና የኢኮኖሚ ልማት ትብብር ሚኒስትሩ ዶክተር አብርሃም ተከስተ የዓለም ባንክ ለመርሃ ግብሮቹ ይህን ያህል ገንዘብ ሲመድብ ከዚህ በፊት የነበረውን መልካም የአፈጻጸም ተመክሮ መሰረት አድርጎ መሆኑን አስምረውበት ነበረ።
ይሄ የተሟላ ፕሮጀክት ስርዓት አለው። እንዴት ተግባራዊ ይደረጋል፣ አፈጻጸሙ ክትትል እንዴት ይደረጋል የሚል የተሟላ ስርዓት አለው። ላለፉት ዓመታት ተግባራዊ እያደረግናቸው የቆዩ ፕሮጀክቶች ናቸው። በጣም በጣም ውጤታማ የሆኑ ፕሮግራሞች ናቸው እነዚህ። በኢትዮጵያ ውስጥ ማህበራዊ አገልግሎቶች እንዲስፋፉ፣ ዜጎች የምግብ ዋስትናቸው እንዲያረጋግጡ ያስቻሉ ፕሮግራሞች ናቸው እና አፈጻጸማቸው፣ የክትትል ስርዓታቸው በጣም አስተማማኝ የሆኑ እና እስካሁንም በጥሩ ሁኔታ እየሄዱ ያሉ ፕሮግራሞች ናቸው።
የገጠር ልማታዊ ሴፍትኔት መርሃ ግብር በሀገሪቱ ተግባራዊ መሆን ከጀመረ አያሌ ዓመታት ተቆጥረዋል። አንዳንድ ተቺዎች እንደሚሉት መርሃ ግብሩ የሚፈለገውን ያህል ውጤታማ አይደለም። ከመርሃ ግብሩ ተጠቃሚ በመሆን በአስተማማኝ ሁኔታ ራሳቸውን የቻሉ ዜጎች ቁጥርም የሚያስመካ አይደለም። ድርቅና የመሳሰሉ የተፈጥሮ አደጋዎች በሚከሰቱበት ወቅትም ከመርሃ ግብሩ የወጡ ዜጎች ተመልሰው ተረጂዎች ይሆናሉ የሚሉ ነቀፌታዎች ይሰነዘራሉ። ለመሆኑ የምግብ ዋስትናቸውን አረጋግጠው በየጊዜው ከመርሃ ግብሩ የሚመረቁ ዜጎች ምን ያህል ናቸው ለሚለው የጋዜጠኛ ጥያቄም ሚኒስትሩ ምላሽ ሰጥተው ነበረ።
እንግዲህ የፕሮዳክት ሴፍቲኔት አንዱ ዓላማው ይሄ ነው፣ የዜጎች የምግብ ዋስትና በማረጋገጥ በዘላቂነት የተሻለ ኑሮ እንዲመሩ ለማድረግ ነው። ስለዚህ ከዚህ አንጻር የተገኘው ውጤት በጣም ጥሩ ውጤት ነው። 2015-16 በነበረው ችግር ያየ ነው ይሄ ነው። ያኔ በተከሰተው ድርቁን መጀመሪያ የተቋቋሙት ዜጎች ራሳቸው ናቸው፣ ቤተሰቦች ናቸው፣ ከዛም የአካባቢው መስተዳደር ነው። እና ይሄ ልማታዊ ሴፍቲኔት የምንለው የዚህ አይነት ችግር ሲያጋጥም የመቋቋም አቅም እንደገነባ ያኔ በግልጽ አሳይተዋልና ደረጃ በደረጃ እየተጠናከረ እንዲሄድ ለማገዝ ነው። ተጨማሪ ዛሬ የተፈራረምነው የ600 ሚሊዮን ዶላር የሚውለው ማለት ነው።
ዶክተር አብርሃም ጨምረው እንደገለጹትም በዚህ መርሃ ግብር ድጋፍ የሚያገኙ ዜጎች ቁጥር በየጊዜው እየቀነሰ መሄድ ብቻ ሳይሆን ከፍ ወዳለ ማህበራዊ ዓላማ እንዲሸጋገር ማስቻለው ይላሉ።
ራዕያችን በአስር ዓመት ጊዜ ውስጥ ይሄ የገጠር ልማታዊ ሴፍቲኔት የምንለው በሀገር ውስጥ ፋይናንስ የሚካሄድ የሶሻል ፕሮቴክሽን ስርዓት እንዲሆን ለማድረግ ነው። ስለዚህ በየአመቱ የድጋፍ የሚደረግላቸው ዜጎች እየቀነሱ ራሳቸውን እየቻሉ ለመሄድና ከ10 አመት በኋላ እንደውም አገራዊ የሆነ በራስ አቅም የሚካሄድ የሶሻል ፕሮቴክሽን ስርዓት ለማድረግ በራእይ ይዘን ነው ተግባራዊ ያደረግነው ያለው።
በኢትዮጵያ በሱዳንና በደቡብ ሱዳን የዓለም ባንክ ተወካይ ሚስስ ካሮሊን ተርክ በበኩላቸው የኢትዮጵያ መንግስት በሁለቱም መርሃ ግብሮች ማስፈጸሚያ የሚውለው የገንዘብ መጠን በየጊዜው እየጨመረ መሄዱን አመስግነዋል።
As reflected by the growing government contribution, financial contribution to both the delivery of basic services.
ለመሰረታዊ ማህበራዊ አገልግሎቶችና ለልማታዊ ሴፍትኔት መርሃ ግብሮች የመንግስት የገንዘብ አስተዋጽኦ በየጊዜው ከፍ እያለ ሄዷል። እንደውም አካባቢያዊ ማህበራዊ አገልግሎቶች በአብዛኛው የሚደገፉት በመንግስት የገንዘብ ወጪ ነው። 95% የሚሆነውን መንግስት ሲያዋጣ የዓለም ባንክ አስተዋጽኦ በጣም አነስተኛ ነው። እና መንግስት ይህን ድርሻ መውሰዱ በእጅጉ ያስደስተናል። ለገጠር ልማታዊ ሴፍትኔትም የመንግስት አስተዋጽኦ ከፍ ያለ ነው።
ይህን ድጋፍና ብድር ለኢትዮጵያ መንግስት ያበረከተው የዓለም ባንክ አንድ አካል የሆነው ኢንተርናሽናል ዴቨሎፕመንት አሶሲዬሽን በአጽሮት አጠራሩ አይዲኤ ይባላል። ድርጅቱ እንደ አውሮፓውያን ዘመን አቆጣጠር በ1960 ዓ.ም የተመሰረተ ሲሆን በዓለም ደሃ የሚባሉ አገሮችን የልማት መርሃ ግብሮች ነጻ የገንዘብ ድጋፍ በመስጠትና ወለድ አልባ ብድር በማመቻቸት ይደግፋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከነገ ወዲያ እሁድ መስከረም 21 ቀን በቢሾፍቱ ሆራ አርሰዲ የሚከበረው የኦሮሞ ማህበረሰብ የባህልና የመስጋና እሬቻ በዓል ያለምንም ጣልቃ ገብነት ህዝባዊ በዓል ሆኖ እንዲከበርና የትኛውም የታጠቀ ኃይል ህዝቡ መካከል እንዳይገባ መወሰኑን አባገዳዎች አስታውቀዋል። በመድረኩ ላይም ምርቃትና ንግግር የሚያደርጉት አባገዳዎች ብቻ ናቸው ተብሏል። ባለፈው ዓመት በተከበረው የእሬቻ በዓል ላይ የበርካቶች ህይወት መጥፋቱ አይዘነጋም። ጽዮን ግርማ ዝርዝር አላት።
በኢትዮጵያ የመስቀል በዓል ከተከበረ በኋላ ቀጥሎ በሚመጣው እሁድ ነው በቢሾፍቱ ከተማ በሆራ አርሰዲ ሐይቅ ላይ የሚከበረው የእሬቻ በዓል። እሬቻ የኦሮሞ ማህበረሰብ አባላት በየዓመቱ የሚያከብሩት የባህልና የእምነት የምስጋና በዓል ነው። ዘንድሮ ከነገ በስቲያ እሁድ መስከረም 21 በዚሁ ቦታ የሚከበረው በዓል የአምናውን የመስከረም 22 ቀን 2009 ዓመተ ምህረት የተከበረውን አይነት አስደንጋጭና አሳዛኝ አደጋ ይዞ እንዳይመጣ የታጠቁ የመንግስት ወታደሮች ህዝቡ መካከል አይግቡብን፣ የመንግስት ባለስልጣናትም በመድረኩ ወጥተው ንግግር አያድርጉብን፣ በዓሉ ህዝባዊነቱን ጠብቆ እንደ ቀደመው ይከበር ስንል ጠይቀናል ብለውናል የኦሮሞ አባገዳዎች። የአባገዳ ህብረት ስራ አስፈጻሚ አባልና የመጫ ኦሮሞ አባገዳ ታከለ ደንሳ ለአሜሪካ ድምፅ እንደተናገሩት ይህንኑ በተመለከተ ዛሬ ምሽት እስካነጋገርናቸው ድረስ ስለ ሁኔታው ከኦሮሚያ ክልል ፖሊስና ከክልሉ ባለስልጣናት ጋር በዝርዝር ጉዳይ እየተነጋገሩ ነው።
ኦሮሞ እንደ ባህሉ እሬቻውን እንደ ገዳው ህግ ፎሌ የሚባል አለ። ፎሌ ተዘጋጅተዋል። 400 ፎሌዎች፣ ፎሌ ማለት የኦሮሞ ሴራ ህግ ጠባቂ ናቸው። እነሱን አዘጋጅተናል። እንዲሁም የኦሮሚያ ፖሊስም በየዙራችን እንደሚጠብቁ አሁንም እየተወያየን ነው። ስለዚህ አካባቢውን በዙራ ጠብቆ የሚያውሉና የሚያሳድሩ የኦሮሚያ ፖሊስም አለ። ሌላ የኢትዮጵያ ሰራዊትም ሊኖር ይችላል። ይሄ ሁሉ ውስጥ እንዳይገባ፣ ህዝቡ ውስጥ እንዳይገባ ዙራውን ዞሮ እንዲጠብቅ ስብሰባው ላይ ውለን በዛሬው ዕለት ተወያይተን ውሳኔ ያድርገናል።
ውስጥ እንዳይገባ ሲባል እና ዙሪያውን እንዲጠብቅ ሲባል ምን ማለት ነው? አልገባኝም። ባለፈውስ እንደሱ አይደለም የነበረው?
እንዳይገባ ማለት እሬቻ አባገዳዎች ዙራ የሚዞሮ የሚሄዱ ኮሌዎች ናቸው። ሴቶቹ ወንዶችን ቦኩ ካለቻውን ዞሮ የሚሄደው አሉ። በመሳሪያ አይደለም፣ ህጉ ያበላሻል። ስለዚህ ሌላ ባለጌ ይህንን አስመስሎ ችግር እንዳያመጣ እንዲጠብቁ ማለት ነው ነገሩ።
ስለዚህ በእናንተ በኩል ያቀረባችሁት ጥያቄ ባህላዊ ነገሩን ጠብቆ ይሂድ የሚል ነው ማለት ነው?
አዎ፣ ባህላዊ ነገርን ጠብቆ እሬቻው እንዲከበር። እሬቻ ማለት ራሱም ሰላም ነው። የኦሮሞ ህዝብ እሬቻ ብሎ የሚመጣ የኔ ባህል ነው ብሎ የሚመጣ ሁሉ እሬቻውን አከብሮ ሄዶ ወንዙን ደርሶ ምርቃቱ ወስዶ ብፈልግ ይጫወት፣ ባይፈልግ ወደ ቤቱ ይግባ፣ ሀገራችን ሰላም ትሁን።
ሌላው አባገዳ በየነ ሰንበቱ አከባበሩን በተመለከተ ውሳኔ ላይ ተደርሷል ብለዋል።
ውሳኔው ያው አባገዳዎች ብቻ ነው ምርቃት የሚያደርጉት፣ ንግግርም የሚያደርጉት አባገዳዎች ናቸው። ስለዚህ ያው ፖሌ እና የኦሮሚያ ፖሊስ ባዶ እጃቸውን እዛ አካባቢ ላይ እንዲጠብቁ ነው። ምናው ያው አንዳንድ ችግሮች ስላሉ ማንኛውም ስለሚያውቅ እና ያ ችግር እንዳይመጣበት ሰውም ደግሞ የጦር መሳሪያ እዛ ውስጥ ከገባ ሌላ ውስጥ መናደር ስለሚመጣ፣ ሴራውም ራሱ ሴራ አይደለም ከህግ ውጭ ስለሆነ ራሱ ባህሉ የሚያዘው ቀለቻ ጫጩ ነው። ስለዚህ ነው አሁን እንደዚህ መደረግ አለበት፣ ባህሉ መልቀቅ የለበትም ብለን ነው ውሳኔ ይሰጣል።
እና ተስማሙ የመንግስት ባለስልጣናት በዚህ?
አዎ፣ የኦሮሚያ ያው እንግዲህ እኛ ያው ኦሮሚያ ነው፣ ኦሮሚያ ጋርማ ተስማምተናል፣ በዛው እየሄድን ነው።
ለአፋን ኦሮሞ ዝግጅት ክፍል አስተያየታቸውን የሰጡት የኦሮሚያ ክልል የባህልና ቱሪዝም ቢሮ ኃላፊ ወይዘሮ ሎሚ በዳሆ በበኩላቸው ከአባ ገዳዎች ጋር በተደረገ ውይይት በቦታው ምንም አይነት ፖለቲካዊ ሀሳብ ያዘሉ ጽሁፎችና የማስታወቂያ ወረቀቶች መለጠፍ እንደሌለባቸው እንዲሁም ህዝቡ ውስጥ የታጠቁ ፖሊሶች መግባት እንደሌለባቸው ስምምነት ላይ መደረሱን ተናግረዋል።
ተገኘ ረቲሞ ፖሊሲና ኖፊ
የከተማዋ ህዝብ በሰላም ወጥቶ እንዲገባ ጥበቃ መደረጉ የግድ ስለሆነ በርቀት ሆኖ የአካባቢው ፖሊስ እንዲጠብቅ ይደረጋል። ጥበቃው በምን ያህል ርቀት ላይና እንዴት ይፈጸም የሚለውን እየተነጋገርንበት ነው።
የፌዴራል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በበኩላቸው ለአፋን ኦሮሞ ዝግጅት ክፍል በሰጡት ምላሽ ምንም የታጠቀ ኃይል ወደ ውስጥ አይገባም፣ ስነ ስርዓቱ በባህሉ መሰረት ፎሌ የተባሉ ወጣቶች እንዲያስተናብሩት እንደተወሰነ ተናግረዋል። በዚህ ዝግጅት ባለፈው ዓመት በነበረው በዓል አከባበር ላይ የተከሰተ ሁኔታ እንዳይደገም ለማድረግ መሆኑንም ተናግረዋል። እሁድ መስከረም 22 2009 ዓ.ም ከቢሾፍቱ የተሰማው ዜና እጅግ አሳዛኝ ነበር። በዕለቱ በዓሉን ለማክበር በተሰበሰቡ የኦሮሞ ማህበረሰብ አባላት ላይ የተከሰተው ሁኔታ ያነጋገርናቸውን ሰዎች እጅግ ያሳዘነ ነበር። በወቅቱ ስሙን ብንጠቅስ አደጋ እንደሚገጥመው ገልጾ በቢሾፍቱ አጠቃላይ ሆስፒታል ውስጥ እንደነበር የነገረኝ ወጣት ሁኔታውን ቆሞ ለማየት እንኳን አዳጋች ነው ብሎን ነበር።
እና አሁን የሚገኘው ደብረ ዘይት ሆስፒታል ውስጥ ነው። አሁን እየተከናወነ ያለው በደብረ ዘይት ሆስፒታል ውስጥ በጣም አሰቃቂና በጣም የሚያሳዝን ነገር ነው እየታየ ያለው። በጣም በየቦታውና በየዱካኖቹ የሰው ሬሳ ነው ግቢውን ሞልቶት ያለው። ህዝቡ አሁን በጣም ሆስፒታሉን በጣም ወሮታል። በጣም እንባ በእንባ ነው ህዝቡ በጣም በቃ የራሰው ሞተብን ብቻ አይደለም ሰው እያየ ያለው በቃ ያለውን ሬሳ እያየ ነው። በጣም እኔ እያየ አሁን ስቲል ነው እያየው ነው እያወራችሁ ያለው። ምን ብዬ ልንገራችሁ፣ ሰው ልጅ ህይወት እንደዚህ ሲሆን እኔ መጀመሪያ ጊዜ ማየቴ ነው በህይወት ውስጥ እና አሰቃቂ ሁኔታ ነው እየተከናወነ ያለው።
በዚህ ሁለት ከደረሰው የሞት አደጋ በኋላ ባሉት ተከታታይ ቀናት በአብዛኞቹ መንደሮች ሰዎች ተሰብስበው ለቀብር ወጥተው ነበር። የሮይተርስ ዘጋቢ ተስፉ ታደሰ ብሩ በተባለ ማች ወጣት የቀብር ስነ ስርዓት ላይ ተገኝቶ ነበር። እናቱንም አነጋግሯቸው ነበር።
ለነብራቤ ጉድስቱን ሞት ያተመርባለ ለነብራቤ ረቻና ገና እንጀነ ደፋጀለች ተፈረፍ ይሰና አርፈ
ምን ልናገረው እንደው ምን ልናገር። በሰላም ነው ከኔ ጋር ሄደው ልጄን ፈልጋለሁ ብሎ ነበር ካጠገብ ሄደው። እዛ እንደሚሄድ አልነገረኝም። እዛው ተደፍቶ ሬሳው መጣልኝ። እኔ እናት ልደፋ ተደፍቶ ቀረ። ተስፉ ልጄ
ልክ የዛሬ ዓመት በኢሬቻ በዓል ላይ በተከሰተው አደጋ የሞቱት ወጣቶች መንግስት በመረጋገጥ ነው ብሎታል። የሞቱትም 52 ሰዎች ናቸው ማለቱ ይታወሳል። በሀገር ውስጥ የሚገኙ ተቃዋሚ ፓርቲ መሪዎች በበኩላቸው በጥይት በመረጋገጥና በአስለቃሽ ጭስ የተገደሉ ናቸው በማለት የሟቾቹን ቁጥር ከ600 በላይ ገምተውት ነበር። በዕለቱም በቦታው የነበሩና በአይን እማኝነት ያነጋገርናቸው የተለያዩ ሰዎች ባስለቀስ ጭስ በጥይትና በመረጋገጥ እንዲሁም ደግሞ ገደል ውስጥ ገብተው ህይወታቸው ማለፉን ጠቅሰን መዘገባችን ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋቾች በበኩላቸው እነዚህን ቁጥሮች ጠቅሰው እነታውን ለማወቅ ገለልተኛ አጣሪ ኮሚሽን እንዲገባ ጠይቀው ነበር። በመንግስት በኩል ግን ተቀባይነት ሳያገኝ መቅረቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አሁን ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። ሐራሪ ላይ ዛሬ አርብ ተቃዋሚዎች ያካሄዱ ሰልፍ ተበተነ። ፖሊሶችና የገዢው ዛኑ ፒኤፍ ፓርቲን መለዮ ምልክቶች ያሉባቸው ልብሶች የለበሱ ወጣቶች ሰልፈኞቹ ላይ ጥቃት አድርሰው እንደበተኗቸው ነው የተገለጠው። የሰልፉ ዓላማ የአገሪቱ ምጣኔ ሀብት ማሽቆልቆሉን በመቃወም ሴባስቲያን ሞፎ ያጠናቀረውን ዘገባ ቆንጅት ታየ ይዛ ቀርባለች።
የዛሬውን ሰልፍ ያካሄዱት አብዛኞቹ ወጣቶች የሆኑት ተቃዋሚዎች መንበርከክና መለመን ሰለቸን የሚል መዝሙር እየዘመሩ በዋና ከተማዋ ሐራሬ ተዘዋውረዋል። የተቃዋሚው ኤምዲሲ ፓርቲ የወጣቶች መሪ ፕሮሚስ ሚክዋናንዚ የወጣነው የሀገሪቱን ምጣኔ ሀብት ያነቀውን የገንዘብ እጥረት መንግስቱ እንዲያስወግድ ለፕሬዝደንት ሮበርት ሙጋቤ መልእክት ለማስተላለፍ ነው ብለዋል። ይሁን እንጂ የተቃውሞ ሰልፉን ፖሊሶችና የገዢው ዛኑ ፒኤፍ ፓርቲ ምልክት ያለባቸውን በለበሱና የፓርቲው ምልክቶች ባሏቸው መኪናዎች ተጭነው የደረሱ ወጣቶች በትነውታል። ከተቃውሞ ሰልፈኞቹ አንዱ ሙክዋናንዚ
ወደ ዚምባብዌ ማዕከላዊ ባንክ እየተጓዝን ነበር። የመንግስቱ መልስ ግን በሰላማዊና ሕግ አክባሪ ዜጎች ላይ ኃይል መጠቀም ሆነ። ለጊዜው ገተውናል።
የተቃዋሚ ፓርቲው አባላት የሀገሪቱ ምጣኔ ሀብት እስከሚሻሻል እየተሰበሰብን ሰልፍ መውጣታችንን አናቆምም ብሏል ምኩዋናንዚ። ደቡብ አፍሪቃዊቱ ሀገር ለበርካታ ዓመታት ከተቆራኛት የዋጋ ግሽበት ተከትሎ የራሷን ዶላር መጠቀሙን ካቆመችበት ጊዜ አንስቶ እጅግ በከፋ የምጣኔ ሀብት ማሽቆልቆል ላይ ነው የምትገኘው። በምትኩ የምትጠቀምበት የአሜሪካ ዶላርና የደቡብ አፍሪቃ ራንድ ከባድ እጥረት በመኖሩ ምክንያት ነጋዴው አብዛኛው ሸቀጥ ዋጋ ላይ ከፍተኛ ጭማሪ አድርጓል። ነጋዴዎች ሸቀጣሸቀጥ ከውጭ ለማስመጣት ዋጋው በመወደዱ የውጭ ምንዛሪ በድብቅ ለመግዛት ተገደናል እያሉ ነው። ባለፈው ዓመት ስራ ላይ የዋለው የመንግስት ቦንድ ሰነድ ይፋ መገበያያ ዋጋው ከዩናይትድ ስቴትስ ዶላር ጋር እኩል ቢሆንም አሁን በ50% እንደቀነሰ ነው የተነገረው። የምጣኔ ሀብት ባለሙያ ፕሮስፐር ቺታምባራ እንደሚሉት አሁን ላለው የኢኮኖሚ ችግር ከፊል ምክንያቱ ቦንዱ ነው።
Bond notes were never the solution. And they've actually even eroded the confidence on the market.
መጀመሪያም ቢሆን ቦንድ ፈጽሞ መፍትሄ ሊሆን አይችልም። እንዲያውም ጭራሽ የገበያውን ትምምን አዳክሞታል። በጎን የሚካሄዱት ገበያዎች የዋጋ ግሽበቱን እያናሩት ሲሄዱ ገበያውንም ሸማቹንም ይብሱን አመኔታ እንዲያጡ አድርገዋል።
ባለፈው ወር ከተከሰተው የዋጋ መናር ተከትሎ እንዳለፈው ከባድ ይሆናል በሚል ስጋት በርካታ ዚምባብዌያውያን ምግብ እየገዙ ማከማቸት ይዘዋል። ታዋቂው ቄስ ኢቫን ማዋራሪ የተቃውሞ ሰልፉን የጠሩትም በዚሁ ስጋት ምክንያት ነው። ቄሱን ፖሊስ በመንግስት ላይ አመጽ አስነስተሃል በማለት ወንጅሎ ወዲያውኑ በቁጥጥር ስር አውሏቸው ነበር። በኋላ ክሱ በፍርድ ቤት ውድቅ ሆኗል።
አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን
ስርጭታችንም እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር የተቀበልናቸው አስተያየቶች አሉ። ለአሁኑ ጊዜ የለንም ነው ንጉሱ የሚለኝ። ወደሚቀጥለው እንሂድ። አሉላ
መልካም አዲሱ ። ማንጎራጎር ጀምረሃል። ትንሽቱን ምርጥ ዜማ ነው ንጉሱን የመረጠልን ቴዎድሮስ ታደሰ ነው የቆረቆረኝ የሚለው ወደ ዜማ ነው መለስ
ከልቤ ሰማወጣሽ ደግሞ ባይኔ ደግሞ ባይኔ ደግሞ ባይኔ
ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ35 ደቂቃ በኢትዮጵያ አቆጣጠር የምሽቱን ዋና ዋና ዜና እናሰማችሁ። የኢትዮጵያ መንግስት የ1.3 ቢሊዮን የአሜሪካ ዶላርስ የብድርና የድጋፍ ስምምነት ከዓለም ባንክ ጋር ተፈራረመ። ገንዘቡ የሚውለውም ለሁለት የተለያዩ መርሃ ግብሮች ማስፈጸሚያ ነው ተብሏል። የአልሻባብ አማጽያን ዛሬ አርብ ቦምብ በጫነ ያጥፍቶ ጠፊ መኪና ሶማሊያ ዋና ከተማ መቆድሾ ውስጥ አንድ ወታደራዊ ጦር ካምፕ ወረሩ። የሸበሌ ገዢ ኢብራሂም አደን ናጃህ ለቪኦኤ ሶማሊኛ አገልግሎት እንደገለጡት ጥቃቱ የተጀመረው በዛው ሀገር አቆጣጠር ከሌሊቱ 10 ሰዓት ገደማ ነው። አልሻባብ ጥቃቱን እንዳካሄደ አምኗል። 11 ተሽከርካሪዎች እንደማረከም ገልጧል። ሮይተርስ እንደዘገበው 15 ወታደሮች ተገድለዋል። የሚያንማር የቀድሞዋ በርማ ባለስልጣናት ከግማሽ ሚሊዮን በላይ የሚሆኑ የሮሂንጂያ ሙስሊሞች ወደ ባንግላዴሽ እንዲሰደዱ ያደረገውን ወታደራዊ ኦፕሬሽን በአስቸኳይ እንዲያቆሙ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ አስጠንቅቀዋል። በተባበሩት መንግስታት የባንግላዴሽ አምባሳደር ማሱድ ቢን ሞመን እንደተናገሩት ከሚያንማር የሚጎርፈው ፍልሰተኛ በአሁኑ ሰዓት ከ900,000 በላይ መሆኑንና ተጨማሪ 20,000 ደግሞ እንዳሉ ገልጠዋል። የሮሂንጂያ ሙስሊሞች ጥቃት የተጀመረባቸው ባለፈው ሳምንት እንደሆነ አይዘነጋም። ይህ በእንዲህ እንዳለ ለሮሂንጂያ ፍልሰተኞች የሚደረገው የእርዳታ አቅርቦት ጥሪ ቀጥሏል። በአሁኑ ወቅት ወደ ባንግላዴሽ የሚሰደዱ ፍልሰተኞች ቁጥር ከአቅም በላይ እንደሆነም ባለስልጣናት ተናግረዋል። አርዕስተ ዜናው ይኸው ነው። አሁን የሁለተኛው አጋማሽ የመጀመሪያ ቅንብር ይሰማል። አፍሪካ በጋዜጦች አዳነች ፍሳይ የምታቀርበው ነው።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢሬቻ በዓል መሳሪያ እንዳይገባ ታገደ፣ ሶማሊላንድ በሺዎች የሚቆጠሩ ኢትዮጵያ ኦሮሞዎችን ማፈናቀሏ ተገለጸ፣ ትራምፕ ጓደኞቼ ሀብት ለማካበት አፍሪቃ ይሄዳሉ ማለታቸው ድጋፍም ተቃውሞ ማስነሳቱ ተገለጸ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።
የዋሽንግተን ፖስት ጋዜጣ ድረገጽ በዘገበው መሰረት በመጪው ኢሬቻ የምስጋና በዓል ወቅት መሳሪያ መያዝ ክልክል እንደሚሆን የኢትዮጵያ መንግሥት አስታወቀ። ዓላማው ባለፈው ዓመት የብዙ ሰው ሕይወት ያጠፋው ግጭት እንዳይደገም ነው። መግለጫውን ያወጣው የኦሮሚያ ክልል መሆኑን የዋሽንግተን ፖስት ጋዜጣ ድረገጽ ገልጿል። ባለፈው ዓመት ከነበረው ሁኔታ ጋር ሲነጻጸር በክልሉ ያለው የጸጥታ ሁኔታ ተሻሽሏል። ስለሆነም የታጠቁ ሠራተኞች በበዓሉ ሥነ ሥርዓት መሃል እንዲገቡ አይፈቀዱም ሲሉ የኦሮሚያ ክልል ባህልና የጉብኝት መሥሪያ ቤት ኃላፊ ሎሚ ቢዮ ባለፈው እሁድ ለአሶሺየትድ ፕሬስ የዜና አገልግሎት ገልጸዋል። ሃይማኖታዊ መሪዎች በጠየቁት መሠረት የታጠቁ ፖሊሶች ከበዓሉ ሥነ ሥርዓት ወጣ ብለው በሚገኙ ቦታዎች ላይ ይወሰናሉ። ባለፈው ዓመት የተከሰተው ትራጀዲ እንዲደገም አንጠብቅም በማለት ባለሥልጣኑ አስረድተዋል።
ቢሸፍቱ በሚደረገው የዚህ ዓመቱ ኢሬቻ በዓል እስከ 1.5 ሚሊዮን ድረስ የሚሆኑ ሰዎች ይገኛሉ ተብሎ ይጠበቃል። ባለፈው ዓመት በተካሄደው የኢሬቻ በዓል የጸጥታ ኃይሎች ጸረ መንግሥት ተቃዋሚዎችን ለመበተን እምባስ መጭ ጋዝና ተኩስ በመክፈታቸው ለመሸሽ የሚሞክሩ ሰዎች ተረጋግጠው ቢያንስ 50 ሰዎች እንደሞቱ ባለሥልጣኖች ገልጸዋል። ተቃዋሚዎች ግን ከዛ በላይ እንደሞቱ ይናገራሉ። በኦሮሚያ ክልል ሰፊ ተቃውሞ ተከትሎም ተጨማሪ ሕይወት እንደጠፋ በርካታ አገር በቀልና የውጭ ሰዎች ይዞታ የሆኑ ኩባንያዎች እንደወደሙ፣ በዚያ ምክንያትም የአስቸኳይ ጊዜ አስተዳደር ታውጆ ለዘጠኝ ወራት ያህል እንደዘለቀ የሚታወቅ ነው። የኢሬቻ በዓል እየተቃረበ በመሆኑ የውጥረት ምልክቶች እየታዩ ናቸው ሲሉ ኒሞና ነጋሽ የተባሉ የቢሾፍቱ ነዋሪ ተናግረዋል። ሰዎች ጸረ መንግሥት መፈክሮችን ከማሳየትና ጥቁር ልብስ ከመልበስ እንዲቆጠቡ እየተነገራቸው ነው ሲሉ ማዕከላቸውም ዘገባው ጠቅሷል። በኦሮሚያ ኢሬቻ በዓል የሚከበረው የዝናብ ወራት አብቅቶ ጸደይ የሚጀመርበትን ጊዜ ለማክበርና ምስጋና ለማቅረብ እንደሆነ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል።
ብሉምበርግ የዜና አገልግሎት ደግሞ ሶማሊላንድ በብዙ ሺህ የሚቆጠሩ ኦሮሞዎችን ከግዛቷ አፈናቅላለች በማለት ኢትዮጵያ መክሰሷን አመልክቷል። ከፊል ራስ ገዝ የሆነችው ሶማሊላንድ በሶማሌ ክልል ተወላጆችና በኦሮሞዎች መካከል ከቅርብ ጊዜያት ወዲህ ግጭት ከተነሳበት ጊዜ አንስቶ 3,000 የሚሆኑ በአካባቢው የረዥም ጊዜ ነዋሪ የሆኑ ኦሮሞዎችን አፈናቅላለች በማለት ኢትዮጵያ መክሰሷን ዘግቧል። የኢትዮጵያ ኢንፎርሜሽን ሚኒስትር ነገሪ ሌንጮ ባለፈው ሰኞ አዲስ አበባ ላይ ለጋዜጠኞች በሰጡት መግለጫ ሰሜናዊቷ ግዛት ሶማሊላንድ ያፈናቀለቻቸው ኦሮሞዎች በአሁኑ ወቅት በኢትዮጵያ ኦሮሚያና ሶማሌ ክልሎች ተጠለው እንደሚገኙ መግለጻቸውን ብሉምበርግ የዜና አገልግሎት ዘግቧል። በያዝነው ወር በተካሄደው የድንበር ግጭት የኦሮሚያ ምስራቃዊ ክፍል ደም ያፋሰሰ ግጭት ገጥሞታል። ኦሮሞዎች በኢትዮጵያው የሶማሌ ክልልና በሶማሊላንድ ኢላማ ተደርገዋል ሲሉ ሚኒስትሩ መናገራቸውን ብሉምበርግ የዜና አገልግሎት ጠቁሟል። የሶማሊላንድ የውጭ ጉዳይ ሚኒስትር ሳይድ አሊ ሺሬ በበኩላቸው ሰራተኞቻቸው ስለ ጉዳዩ ዘገባ እንዲያቀርቡላቸው መጠየቃቸውን ገልጸው ምላሽ ከመስጠቴ በፊት ሐቁን ማግኘት አለብኝ ማለታቸውን ብሉምበርግ የዜና አገልግሎት ጠቁሟል።
እዚህ ዋሽንግተን ዲሲ የሚገኝ ኤንፒአር የተባለው ለትርፍ ያልቆመ ሬዲዮ ጣቢያ ድረገጽ ፕሬዚደንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን በምሳ ግብዣ ላይ ለአፍሪካ መሪዎች ላደረጉት ንግግር ዘግቧል። ንግግር ባደረጉበት ወቅት ሀብታም ለመሆን ወደ ሀገሮቻቸው የሚሄዱ ብዙ ጓደኞች አሉኝ፣ እንኳን ደስ ያላቸው፣ ብዙ ገንዘብ እያወጡ ነው ማለታቸው ይታወሳል። ይህ አባባላቸው ታዲያ ሀብታም ለመሆን የሚለው ማለት ነው በአንዳንድ አፍሪካውያን ማህበረሰቦች ያለፈውን የቅኝ ግዛት ገጽታን አስተዋወሰን በማለት ቁጣ አስነስቷል ይላል ዘገባው። ኤምፒአር በጉዳዩ ላይ ሐሳባቸው እንዲገልጹ 3 በንግድ ስራ የተሰማሩ አፍሪካውያን እናነጋግሯል። ማንያንግ ሪች ኬር የተባሉ እዚህ ዩናይትድ ስቴትስ የሚኖሩ ወጣት ሆነው የተሰደዱ ሱዳናዊ ነጋዴ ትራምፕ ጓደኞቼ ሀብታም ለመሆን ወደ አፍሪካ ይሄዳሉ ማለታቸውን ስሰማ ደሃ አገሮች ሄዶ እንዴት ነው ሀብት የሚገኘው የሚል ጥያቄ ነበር የመጣብኝ ማለታቸውን ዘገባው ጠቅሷል።
መልሱ ታዲያ እቃውን በርካሽ ይገዙና ወደ ዩናይትድ ስቴትስ አምጥተው በመሸጥ ያተርፉበታል ማለት ነው። እቃው ከመጣበት ሀገር ያሉ ሰዎች ግን የሚጠቀሙት ነገር የለም። ኮንጎ በጥሬ አላባ ይዞታ በዓለም እጅግ የላቀች ነች። አገሪቱ ግን በጣም ድሃ ነች። የነዳጅ ዘይት ሀብቱ የት እየገባ ነው የሚል ጥያቄ ማቅረባቸውን የኤንፒአር ድረገጽ ዘገባ አውስቷል። አያይዘውም ኬር ትራምፕ ጓደኞቼ ሲሉ ሀብት ለማግኘት ድሆችን የሚበዘብዙ አውሮፓውያን ነጋዴዎችን ማለታቸውን ነው። አውሮፓውያን አፍሪካን በቅኝ ግዛትነት ከያዙበት ጊዜ አንስቶ ሲያደርጉት እንደነበረው ማለት ነው ብለዋል። ስደተኛ የነበሩት ኬር ራሳቸው የአካባቢ ሠራተኞችን የማይበዘብዝ የንግድ ሥራ ምን ያህል ከባድ እንደሆነ ያውቃሉ። የኢትዮጵያን ቡና እየሸጠ ካገኘው ትርፍ የሱዳን ስደተኞችን የሚረዳ ኩባንያ ከፍተዋልና ይላል ኤንፒአር ድረገጽ ላይ ወጣው ጽሑፍ።
ጃክሊን ሙና ሚሲቷ የተባሉ የዚምባብዌ ተወላጅ ጠበቃ በበኩላቸው የፕሬዚደንት ትራምፕን አባባል በአዎንታዊ መልክ አይተውታል። ትራምፕ ሌሎች አሜሪካውያን መሪዎች ያላዩትን ሌላ የአፍሪቃን ገጽታ ያሉ ብለዋል ሚሲቷ። የትራምፕ አነጋገር አፍሪቃ ውስጥ ስላለው የሀብት መሰረት ውይይት ለማካሄድ ይረዳል የሚል ተስፋ እንዳላቸው ገልጸዋል። ኦላ ኦረክን ሪን ብራውን የተባሉ ትውልደ ናይጄሪያ የሆኑ ሐኪም በበኩላቸው ትራምፕ የተናገሩት ሊሰማ የሚገባው ነገር ነው ብለዋል። ስለ ንግድ፣ ስለ ገንዘብ ማግኘትና ስለ ትርፍ መናገር አለብን። ብዙውን ጊዜ ወደ አፍሪቃ ረድኤት ስለ ማምጣት ነው የምንሰማው። ይህ ታዲያ በብዙ የአፍሪቃ ሀገሮች በእርዳታ የመተማመን ባህል ፈጥሯል። እኔ እንደሚመስለኝ የትራምፕ አባባል ሰዎች አፍሪቃን እንደ የንግድ መዳረሻ አድርገው እንዲያዩ ያበረታታል ማለታቸውን የኤምፒአር ድረገጽ ላይ የወጣው ዘገባ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ሳምንታዊው እሰጥ አገባ።
ክርክር በሰሞነኛው የኢትዮጵያ ጉዳዮችና አሻግረው ሊወስዱ በሚችሉ መንገዶች ዙሪያ የፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። አሉላ፣ ዛሬ አዲስ ተከታታይ ቅንብር ነው የምትጀምረው ብለኸኛል። እንግዶችህ ማንነት ጨምረህ ታስተዋውቀናል?
አመሰግናለሁ አዲሱ። እንግዶቼ በቀደሙት ተከታታይ ክርክሮች የተሳተፉ ከአዲስ አበባ አቶ ኤልያስ ግደይ፣ ከዚህ ከዋሽንግተን ዲሲ አቶ ግዛው ለገዘ ናቸው። ታዲያ ቅንብሩ በተከታታይ አዲስ የሚጀምር ነው። ሰሞንኛ እንደምንለው ሁሉ በጣም ሰሞንኛ ጉዳዮችን ይመለከታል። በመጪው እሁድ የሚካሄደው ኢሬቻና የከሰተው ስጋት፣ የአገሪቱ አሁን ያለበት ይዞታ፣ እንዲሁም በሶማሌና ኦሮሚያ ክልል ተዋሳኝ አካባቢዎች የተፈጠሩትን ሁከቶችና ተጠያቂ የሚሆነው ማን ነው የሚሉትን ይመለከታል። እንግዲህ በዝርዝር እናያለን። እንግዶች የሁለታችሁንም ለጊዜያቸው አመሰግናለሁ። አዲስ ዓመት ከገባ አንድ ወር ተቆጥሯል። አዲሱ ዓመት መግቢያ ላይ ነበር የተከራከራችሁት። እስኪ ተስፋ ከሚሰጡ ሁኔታዎች ካሉ ከእሱን ጀምር። የሚሰማችሁ አንዳች ተስፋ አለ? አሁን ያለው ሁኔታ ውጥረት፣ ስጋት ያደረበት ሁኔታ ሊቀየር ይችላል፣ መልካም አዝማሚያም አለው የሚባል አለ? አቶ ኤልያስ እርሶ ላስቀድም።
እሺ፣ በአዲሱ ዓመት ያው በኢትዮጵያ የልማቱ ለውጦች ላይ ነው። ከዛ ውጭ ግን ያለው የፌዴራሊዝም ስርዓቱ በተለያዩ ትንንሽ ችግሮች ያው እየተፈተነ መሆኑን አዲሱን ዓመት የስራ ዓመት ለማድረግ ያው የዕቅድ ግምገማዎች በተለያዩ ቦታዎች የተደረጉ ነው። እነዚህ ነገሮች የልማቸው ጉዳይ ቀጣይነት እንደሚኖረው እና በአንዳንድ ቦታዎች ደግሞ የተፈጠሩ ችግሮች ያው ፌዴራል ሲስተሙ ፌዴራሊዝሙ አንዳንድ ቦታዎች ላይ ያው ፈተና ጊዜያዊ ፈተናዎች እያጋጠሙ ስለሆነ ነው እንግዲህ ትክንዘት
ፈተና ብለዋል አቶ ኤልያስ። አቶ ግዛው እንዲሁ ባጭሩ አንዳች ተስፋ ያሳደረቦት ሁኔታ አጋጣሚ ክስተት አለ?
መጀመሪያ የመጀመሪያ ጊዜያችን ስለሆነ በአዲሱ ዓመት የኢትዮጵያን ሕዝብ ይህንን ፕሮግራም የሚያዳምጡትን እንኳን ለአዲሱ ዓመት አደረሳችሁ ላለሁ በሁለት በኩል ልየው። አንደኛ በአዲሱ ዓመት ብዙ ሺዎች የሚቆጠሩ የኦሮምኛ ተናጋሪ ኢትዮጵያውያን ከሀብታቸው፣ ከቤታቸው፣ ከንብረታቸው፣ ከሀገራቸው ስለተፈናቀሉ ሀዘኔንና ወገንተኝነቴን መግለጽ እፈልጋለሁ። እንደዚሁም ሶማሊኛ ተናጋሪ፣ ኦሮምኛ ተናጋሪ ኢትዮጵያውያን ህይወታቸውን ላጡትም ለዘመዶቻችሁ መጽናናት እመኛለሁ። ሶ አዲሱ ዓመት ሲጀምር ኢትዮጵያውያን ለነጻነታቸው ያላቸውን ቀናይነት ካለፈው ዓመት የበለጠ በቁርጠኝነት ለመጠየቅ የወሰኑበት ተስፋ የምንሰንቅበት ሆኖ ነው የተገኘው። በተለያዩ ቦታዎች መስቀልን ለማክበር፣ ዘመን መለወጫን ለማክበር ኢትዮጵያውያን አጋጣሚውን የነገ ተስፋቸውን ያሳዩበት ስለሆነ ተስፋዬ የለመለመ ሆኗል።
ተስፋም ይሁን ስጋታችሁን ግራና ቀኝ ለመመልከት የሚቀጥሉትን ሁኔታዎች ለማየት ነው የቀደመውን መንደርደሪያ ጥያቄ የጋበዝኩት። አቶ ግዛው ጠቆም ካደረጉት የቅርብ ጊዜዎቹ ክስተቶች ውስጥ ጎልቶ ወደ ተሰማውና ብዙዎችንም እያነጋገረ አንዳንዶችንም ወደ ስጋት ያስገባ ሁኔታ እንመልከት። በኦሮሚያና በሶማሌ ክልሎች ተዋሳኝ አካባቢዎች በተከታታይ የታዩ ለብዙዎች ህልፈት ምክንያት የሆኑ ጥቃቶች የአሜሪካ ድምፅ ቀደም ብሎ በተከታታይ የዘገበባቸው ናቸው። መሰረታቸው አንድም ሆን ተብሎ የተፈጸመ ነው የሚሉ ጥያቄዎች እየተነሱበት ነው። በሌላ በኩል ደግሞ ዘውግን መሰረት ያደረገው የአስተዳደር ፖሊሲ ውጤቶች ናቸው የሚሉም አሉ። በሶማሌ ልዩ ፖሊሶች ነው በአብዛኛው ተፈጸሙ የሚባሉት እነኚህ ድርጊቶችና ሆን ተብሎ የተደረጉ ናቸው እስከሚለው የሚደርሱ አሉና በመጀመሪያ ተጠያቂ ማን ነው? የኢትዮጵያ መንግስት ምርመራ አደርጋለሁ ማለቱ ተዘግቧል። እስከዚህ ድረስ ብቻ ነው በመንግስት በኩል ያለው አቋም በተለይ በፌዴራል መንግስት በኩል የተገለጸውና ተጠያቂው ማን ነው? መቼና የትስ ተጠያቂ ይደረጋል ወይም ይሆናል ብላችሁ ትገምታላችሁ ወይም ታስባላችሁ? አቶ ኤልያስ።
ያው የኢትዮጵያ መንግስት ወይም የኢትዮጵያ ህዝቦች የፌዴራሊዝም ስርዓት ያካሄዳሉ። በላለፉት 26 ዓመት የዚህ ፌዴራሊዝም ስርዓት ሁለት አካሄዶች አሉት። አንደኛው ወደ መንግስት ላይ እንደ ስቴት እንደተደረገው አንድ ኢኮኖሚና የፖለቲካ ማህበረሰብ የዛሬ 26 ዓመት አንድራዊ ይዘው ህዝቦች አወጡት ህገ መንግስት አለ። ስለዚህ ወደ አንድ ኢኮኖሚና የፖለቲካ ማህበረሰብ የሚሄድ አንድ መንገድ አለ ከፌዴራሊዝም የሚነሳ። አንድ ደግሞ ራሳቸው ያሉት ፌዴራል ስቴቶች ኦቶኖመስ እንዲሆኑና በጣም ጠንካራ የሆነ ፌዴራል ስቴት እንዲቋቋም ወደ ነጻ ሀገርነት የሚሄድ ፍላጎት ያላቸው ደግሞ አንዱ ያለ። ስለዚህ አጠቃላይ ኢትዮጵያ ውስጥ ያለ ፌዴራሊዝም ሁለት መንገድ ነው። አንደኛው ወደ ግራና አንዱ ወደ ቀኝ ማለት እንችላለን። አንዱ ወደ ግራ ወደ ቀኝ ያለው መንገድ አንድ ኢኮኖሚክና የፖለቲካ ማህበረሰብ የመፍጠር ጉዳይ ነው። በዚህ የፖለቲካ ኃይሎች ወይም ደግሞ የህዝቡ አካላት ተሳትፎ ያደርጋሉ። አንዱ ደግሞ ወደ ነጻ ሀገርነት የመሄድ ደግሞ ጠንካራ የሆነ ፌዴራል ስቴት ክልል የማዋቀርና ወደዛ ደግሞ የሚሄድ ኃይል አለ። በዚህ በሁለቱ ኃይል ላይ የሚኖሩ በተለይ ወደዚህ ወደ ነጻ ሀገርነት የሚሄድና የጠንካራ ፌዴራል ስቴት የመፍጠር ሁኔታ ብዙ ጊዜ ተኞቹ ጠባብነት ቢባልም ጠባብነት በባህሪ ግለሰባዊ ነው። አንድ ግለሰብ በግለሰብ ደረጃ ጠባብ ይሆናል። ጠባብ የሆነ ምንድን ነው? የራሱ ምስቴክ ና ቋቋም ወይም ደግሞ የራሱ የሆነ ፌዴራል ስቴት ቋንቋና ባህል የማጠናከር ራይት ቢሰጥም ይሄ ራይት እንደ አንድ ራሱን የቻለ በፌዴራል ስቴት ውስጥ ያለ እንደ ራሱን የቻለ ወይም ደግሞ ህገ መንግስታዊ መብት እንዲሆን እስከመገንጠል ድረስ የተሰጠ ህገ መንግስታዊ መብት እንዲሆን እንደዚህ ስቴት የመፍጠር የተለያዩ አማራጮችን በመፍጠር ህዝቡን በማሳመን ሳይሆን ጉልበት በመጠቀም ስቴት የመፍጠር አንድ ሀገር የመፍጠር ፍላጎት አለ፣ ሀይል አለ። ስለዚህ እነዚህ ጠባብ የሆኑ ግለሰቦች ህብረት ሲፈጥሩ ድርጅት ያቋቁማሉ። ምክንያቱም በሱ ዘሽን ሲዘር ፍላይ ቱጌዘር እንደሚባለው ግለሰባዊ የነበረ አይዲያ የቡድን ይሆናል። ያ ቡድን ችግር የሚሆነው መቼ ነው? በግለሰብ ደረጃ ና መሰተባል ሊሆን ይችላል። መግለጫ ሲሰጥ ሀሳቡ እንደዚህ አይነት ግርግሮች ሲፈጠሩም እርምጃ ሲወስድ በግለሰብ ሊሆን ይችላል። አደጋኛ ነው ደግሞ በቡድን ደረጃ ዶሚኔት አድርጎ አይዲያ አሜሪካን ለመበጠት የሚችልበት አድራሽ ቅድም ስናገር መጀመሪያ ላይ ጊዜያዊ ፌዴራሊዝም ፈተና ላይ ነው ያልኩት ምንድነው? ይህ ጠባብነት በግለሰብ ደረጃ ያለ እና ተመሳሳይ የሆኑ ግለሰቦች ስርዓቱን ማበላሸት የሚችል ደረጃ ባይደርሱም እንደዚህ ትንሽ የሆነ አደጋዎች እንዲፈጠሩ በየቦታው ለምሳሌ የኦሮሚያና የሶማሌ ጉዳይ ድለት ካነሳ የተነሳው ሁለት ሰዎች የፒዲዮ እንግዲህ ባለ መረጃ ሁለት የፒዲዮ ባለስልጣኖች መንገድ ላይ ተገደሉ። የእነሱ መርስ አወጣው ላይ ህዝቡ ያው የሶማሌ ዜጋዎች እንትን እንዲሉ ተደረገ። ያ ኮቪድ ፌት የሆነ ህዝቡ ያው ጠባቡ ሀይል ማለት ነው። ጠባቡ ሀይል በስራ በአጋጣሚ በዚህ በማንኛውም ሲስተም ላይ ያለ ግለሰቦች በፈጠሩት ችግር ያ ችግር አዳቢ አድርጎ ያው የምናየው ወንድሞቻችን እኔ ሶማሌ ኦሮሚያ ያለ ወንድሞቼ አካሎች ናቸው። አካሎቻችን ስቃይ ስድር ስደት ማለት በተለይ በዚህ ሰዓት ትምህርት የመጀመሪያ ጊዜ ነው። ሰዎች ተረጋግተው ስራዎች የሚሰሩበት ነው። የኢኮኖሚ ሲስተም ያሳደሩም ጫትን ቢሆን አወዳይ የኢትዮጵያን የንግድ ሲስተሙ ፓራላይዝ ሆኗል ወይም እንዲቀንስ አድርጓል። ስለዚህ እንደዚህ የነበሩ ነገሮች ብዙ ቤተሰቦች ስለሚበደሉ በዚህ በጠባቡ ሀይልና ፖለቲካ ተሳተፋለ ብሎ በግለሰብ ደረጃ ያሉ ሀይሎች ህብረት ፈጥረው እንደዚህ አይነት ሞት መፍጠራቸው ያው ጊዜያዊ ችግር ይሆናል። ግን ያው ኮሚኒኬሽን ሚኒስተሩ እንደተናገሩት እነዚህ አባባሽ በግለሰብ ደረጃ እዚህ ጠባብ የሚቀመጡ የነበራቸው ግለሰቦች እንደሚጠየቁ መግለጫ ሰጥቷል።
አቶ ኤልያስ ጥያቄ ላስከትል ወደ ዋናው ጭብጥ እንድንመጣ አጠቃላይ ነገር ላይ ነው። በአብዛኛውን ጊዜውን ያጠፉት ፌዴራሊዝምን በተለይ ደግሞ ዘውግን መሰረት ያደረገው አስተዳደርን የተመለከተ ራሱን የቻለ ርዕስ አድርገን በሰፊው በኋላ ላይ ትከራከሩበታላችሁ። አሁን ተከሰተ በተባለው እርሶም የጠቀሱት በቀጥታ በተጨባጭ ሰዎች የሞቱበት ሁኔታ ላይ እርሶስ ከተረዱ ድረስ ግለሰቦች የሚል ነገር በተደጋጋሚ ተጠቅመዋል እና እነማን ናቸው ተጠያቂዎቹ? መቼስ ነው ተጠያቂ የሚሆኑት? ለሰዎች ህይወት ህልፈት ምክንያት የሆነ ሁኔታ የሚከሰቱ ሰዎች መቼስ ነው? እንዴትስ ነው በግልጽ ለህብረተሰብ ለህዝብ ኃላፊነት የሚወስዱ ሰዎችን መንግስት ይፋ የሚያደርገው? እንዲህ ያሉ ሁኔታዎች በተከሰቱ ጊዜ በአግባቡና በጊዜው ኃላፊነት የሚወስዱ ተጠያቂ የሚሆኑ ሰዎችን ይፋ የሚደረግበት መንገድ ጭምር ማን ናቸው ተጠያቂዎቹ ይላሉ? በተጨባጭ እርስዎ እስከሚያውቁት ድረስ
ዚያን ችግሮች መጀመሪያ የአመለካከት ችግር አለ። የአመለካከት ችግር ጠባብነት ችግር አለ። ይህ ችግር መጀመሪያ በአመለካከት ደረጃ በትምህርት በተለያዩ ፖለቲካ መፍትሄዎች መፈታት አለበት። ምክንያቱም ነገር በሚጎዳ ሊቀጥል የሚችል ነው። በዚህ ደግሞ በተግባር የተሳተፉ ደግሞ ኢትዮጵያ ውስጥ ህግ አለ። ህጉ እያንዳንዱ ሰው ያው እያንዳንዱ በሆነ ማስረጃ ተጠይቀው እያንዳንዱ ግለሰቦች ይጠየቃሉ። እነማን ናቸው ብለ ነቢ መሆን አያስፈልግም። የፍትህ ስርዓቱ የፖሊስ ወንጀል ተመርምሮ እርምጃ እንደሚወስድ ምርመራ ተደርጎ እርምጃ እንደሚወስድ መግራት እንደ ዜጋ እንግዲህ ሁላችን የዛን ውጤት ይጠብቃል። መንግስት ደግሞ በቃሉ እንደሚገልጽ ያው እርግጠኛ ነው።
መልካም። አቶ ግዛው፣
በሶማሌና በኦሮሞ ብቻ አይደለም ይሄ ችግር ያለው፣ በኦሮሞና በደቡብ ህዝቦችም፣ በኦሮሞና በአፋር፣ በአፋርና በአማራም መካከል ይሄ ችግር መጥቷል። በአጠቃላይ በሁለት መልክ ነው ማየት ያለብን። ለእኔ እንደሚመስለኝ የህዝባዊ ወያኔ ሓርነት ትግራይ ስልጣኑን ሲይዝ መሬትን ለኢትዮጵያውያን ሳይሆን እሱ ለመረጣቸው አካባቢው ለሚኖሩ ሰዎች ብቻ ስለሰጠ የሶማሌ ክልል የሶማሌ ህዝብ ነው፣ የኦሮሞ ክልል የኦሮሞ ህዝብ ነው፣ የአማራ ክልል የአማራ ህዝብ ነው የሚል አይነት ስላለ ኢትዮጵያውያን በተለያየ አካባቢ ሄደውና ሰርተው የመበልጸግና የመኖር ድላቸውን አጥብቦታል። ይሄ ለ26 አመት ስር ሲሰድ መጥቶ ዛሬ በተግባር ሆኗል። ካየ ነው ይሄንን ተጠያቂው ሊሆን የሚችለው አንደኛ ፌደራል ገቨርንመንቱ ነው። ፌደራል ገቨርንመንቱ ማዕከላዊ መንግስቱ ለአንድ ሙሰኛ ለማባረር ጊዜያዊ አስቸኳይ ስብሰባ የፓርላማውን የጠራ እኔ ካነበብኩት ከ50 ሺህ ሰው በላይ ከቀየው በማንነቱ መታወቂያ በተባረረበት ሁኔታ ምንም አይነት እርምጃ አልወሰደም። ጠቅላይ ሚኒስትሩ በመጨረሻ ነው መጥተው የተናገሩት። ያን አገር መሪ ያን ያህል ሰው ልጆች፣ አሮጊቶች፣ አባቶች ሲባረሩ በማንነታቸው ከኢትዮጵያም አልፎ ከሶማሌላንድ ኢትዮጵያውያን ሲባረሩ ኢትዮጵያ እንደ ሀገርም የሆነ አሁን ያለው መንግስት እንደ መንግስት ለሶማሌ መንግስት ማስጠንቀቂያ የሚሆን ዜጎችን ለመጠበቅ ያደረገው ጥረት የለም። የህዝባዊ ወያኔ አርነት አስተሳሰብ ኢትዮጵያን ሊያስተዳድር እንደማይችል ይገልጻል። ሁለተኛው በስልጣን ላይ ያሉት በተለይም የማዕከላዊ መንግስቱን የሚመሩት መሪ እንዳ መርከብ አየር ላይ የተንሳፈፉ ነው፣ ይሄ ነው የሚባል መሪ እንደሌላቸው በግልጽ የታየበት ሁኔታ ነው ያለው። ሶስተኛው የየክልሉ መሪዎች ለምሳሌ በኦሮሞ ክልል የኦሮሞ የህዝብ ግንኙነት ክፍልና የሶማሌ ክልል ህዝብ ግንኙነት ክፍል በየማህበራዊ ሚዲያ ያደረጉትን ብናይ ጎረቤት ሀገሮች የሚጣሉ ነው የሚመስለው፣ የአንድ ሀገር ሰዎች የሚጣሉ አይደለም የሚመስለው። ስለዚህ ከግራው ፖለቲካ ከማርክሲዝም ሌኒኒዝም ተወስዶ ኢትዮጵያ ውስጥ የተገነባው ፌዴራሊዝም የሚል ስም ያለው ግን ከአህዳዊ ሲስተም የበለጠ የተማከለና በህወሓት ስር ያለ መንግስት አቅጣጫው መጥፎ መሆኑን ዛሬ የተባረሩት ኦሮሞዎች መሆናቸው፣ ትናንት የተባረሩት አማራዎች መሆናቸው የሚያሳየን ነገር አገራችን መጥፎ ቦታ ውስጥ ነች፣ ቆም ብለን እንድናስብ የሚያስገድደን ነው የሚመስለኝ።
ቀደም ብለን ያስተዋወቅ ነው አንድ አብይ ጭብጥ በዚህ መካተት ላይችን ነው። በሰዓት እጥረት ምክንያት የፊታችን እሁድ የሚካሄደው የኢሬቻ አከባበር ስነ ስርዓትና ምናልባትም ባለፈው ዓመት የተደረሰውን የመሰለ አደጋ ይደቅን ይሆን የሚል የሚያነጋግር ጉዳይ ነው። እሱን በተመለከተ ከተቻለ በቀጣይ ፕሮግራማችን ከስነ ስርዓቱ አስቀድሞ ባሉ ፕሮግራሞች እናቀርባለን። ለአሁኑ ግን እንግዶችን ላመስግን። አቶ ኤልያስ ግደይ ከአዲስ አበባ፣ አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ። እንግዶቼ ሁለታችንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አሁን የማጠቃለያ ወሬዎች እናሰማ። የኢትዮጵያ መንግስት የ1.3 ቢሊዮን የአሜሪካ ዶላር የብድርና የድጋፍ ስምምነት ከዓለም ባንክ ጋር ተፈራረመ። ገንዘቡ የሚውለውም ለሁለት የተለያዩ መርሃ ግብሮች ማስፈጸሚያ እንደሚሆን ተገለጠ። የገጠሩን ልማታዊ ሴፍቲኔት የተሰኘ መርሃ ግብር በአስር ዓመት ውስጥ የማህበራዊ ደህንነት ዋስትና ስርዓት ለማድረግ እቅድ እንዳለም የገንዘብና የምጣኔ ሀብት ልማት ትብብር ሚኒስቴር አስታወቀ። የአልሻባብ አማጽያን ዛሬ አርብ ቦምብ በጫነ የአጥፍቶ ጠፊ መኪና ሶማሊያ ዋና ከተማ ሞቃዲሾ ውስጥ የሚገኝ አንድ ወታደራዊ ጦር ካምፕ መውረራቸውና ጥቃት ማካሄዳቸው ተገለጠ። የታችኛው ሸበሌ ክልል ገዢ ኢብራሂም አደን ናጃ ለአሜሪካ ድምፅ ሶማለኛ አገልግሎት በሰጡት ቃል አማጽያኑ ጥቃቱን ያካሄዱት ከሞቃዲሾ ደቡብ ምዕራብ 47 ኪሎ ሜትር ርቀት ላይ ባለችው ባሬሬ ከተማ ላይ ነው። የሚያንማር የቀድሞዋ በርማ ባለሥልጣናት ከግማሽ ሚሊዮን በላይ የሚሆኑ የሮሂንጋ ሙስሊሞች ወደ ባንግላዴሽ እንዲሰደዱ ያደረገውን ወታደራዊ ዘመቻ በአስቸኳይ እንዲያቆሙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አስጠነቀቁ። በተባበሩት መንግስታት ድርጅት የባንግላዴሽ አምባሳደር ማሱድ ቢን ሞመን እንደተናገሩት ከሚያንማር የሚጎርፈው ፈላሽ እየጨመረ እንጂ እየቀነሰ አይደለም ብለዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ከባልደረባዬ አዲሱ አበበ ጋር ያስተናገድኳችሁ አሉላ ከበደና አቀናባሪያችን ንጉሱ ታምሬ ከተተኪው ስርጭት መሐንዲስ እንዲሁም ከተረኛዋ ዋና አዘጋጅ ትዝታ በላቸውና እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የተገኘው ስርጭት ይቀጥላል። ሰላም ተናደሩ።